ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 15 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው ጥቅምት ጀምሮ የህትመት እና ስርጭቱን እንዲያቆም መገደዱን አስታወቀ።
አስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም ያሳተመም ያሰራጭም በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ከሆነና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለዋሉን።
የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማ ዝርዝሩን ትገልጻለች። ሙሉውን ዘገባ በአብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጽንፈኛ አማጽያን በሰሜን ምስራቅ በኩል ከሶማሊያ ጋር በሚዋሰነው የኬንያ ድንበር ላይ ሙስሊም ያልሆኑ ኬንያውያንን ኢላማ በማድረግ ዛሬ 12 ሰዎችን ገድለዋል ይላሉ የሀገሪቱ ባለሥልጣኖች። የአልሸባብ አማጽያን በማንዴራ ከተማ በሚገኘው ማረፊያ ቤት ላይ ፈንጂዎችን በማፈንዳት ጥቃት ከፍተዋል ሲሉ የማንዴራ ወረዳ አዛዥ ጆብ ቦሮንጆ ገልጸዋል። አልሸባብ ወዲያውኑ ለጥቃቱ ኃላፊነት በመውሰድ ኢላማ ያደረግነው ክርስቲያን ሰራተኞችን እንደሆነ በቴሌግራም መልእክት አስታውቋል። ሶማሊያ ውስጥ ደግሞ በአልሸባብነት የሚጠረጠር አጥፍቶ ጠፊ በአፍሪካ ህብረት የሰላም ጥበቃ ሰፈር ላይ በጭነት መኪና ላይ የተጠመደ ፈንጂን አፈንድቶ 3 ሰዎች ገድለዋል፣ 5 ደግሞ ቆስለዋል። አንድ ስማቸው እንዲገለጽ ያልፈለጉ ከፍተኛ የጸጥታ ባለስልጣን 3 የጅቡቲ ተወላጆች የሆኑ ሰላም ጠባቂዎች ተገድለዋል ብለዋል። 5 ሰዎች ደግሞ ቆስለዋል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል።
ደቡብ ሱዳን ውስጥ ባለፈው ሐምሌ ግጭት በተካሄደበት ወቅት የመንግሥት ወታደሮች ሆን ብለው ሲቪሎችን ገድለዋል፣ የወሲብ ጥቃትም ፈጽመዋል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ከሰሰ። በአካባቢው የነበሩት የተባበሩት መንግሥታት ድርጅት ሰላም አስከባሪዎች የወሰዱት እርምጃ እንደሌለም አምነስቲ ጨምሮ ገልጿል። በፕሬዚደንት ሳልቫኪር ወታደሮችና በምክትላቸው በነበሩት ሪያክ ማቻር ኃይሎች መካከል ለአምስት ቀናት የዘለቀው ውጊያ በተካሄደበት ወቅት ቢያንስ 270 ሰዎች መገደላቸውና 36,000 የሚሆኑ ደግሞ ከየመኖሪያቸው መፈናቀላቸው ተገልጿል። የአምነስቲ ዘገባ እንደሚለው የመንግሥት ኃይሎች ሰዎችን በዘራቸውና በፖለቲካ ታማኝነታቸው ምክንያት ኢላማ ያደርጉ ነበር። የደቡብ ሱዳን ወታደሮች የኒዌር ጎሳ አባላት የሆኑ ወንዶችን ገድለዋል፣ በሴቶችና በልጃገረዶች ላይ የወሲብ ጥቃት ፈጽመዋል፣ ሰፊ ዘረፋም አካሂደዋል ሲሉ የአምነስቲ ኢንተርናሽናል የቀውስ ምላሽ አንጋፋ አማካሪ ዮዋን ማሪነር ተናግረዋል። የመንግስታቱ ድርጅት ሰላም አስከባሪዎች በሲቪሎች ላይ የተፈጸመውን ጥቃት ለማስቆም የወሰዱት እርምጃ ባለመኖሩም ወቅሰዋል።
የተባበሩት መንግስታት ድርጅት ዛሬ በተናገረው መሰረት እስላማዊ መንግስት ነኝ የሚለው ቡድን በሰሜናዊቷ ከተማ ሞሱል አካባቢ ሰዎችን እየፈጀ መሆኑን የሚገልጹ ዘገባዎች እየወጡ ናቸው። ጽንፈኞቹ አማጽያን ሰዎችን በጋሻነት እየተጠቀሙ መሆናቸውንም ዘገባዎቹ ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ክፍል ቃል አቀባይ ሮበርት ኮልቪል ጄኔቫ ሆነው ለጋዜጠኞች በሰጡት መግለጫ ዘገባዎቹ ሙሉ በሙሉ የተረጋገጡ ባይሆንም ጽንፈኞቹ አማጽያን ይዘዋቸው የነበሩትን 50 ኢራቃውያን ፖሊሶችን እንደገደሉ ጠቁመዋል። ሳፊና በተባለችው መንደር ደግሞ 15 ሲቪሎችን ገድለው አስክሬኖችን ወይንም ወንዝ ላይ እንደጣሉ ዘገባዎቹ ጠቅሰዋል ብለዋል። ዘጋቢያችን ሊዛ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል።
ሞሱል ውስጥ በሕፃናትና ሴቶች እንዲሁም ወንዶች ላይ ሕገ ወጥ ግድያዎች እንደሚፈጸሙ የሚገልጹ ሕሊናን ክፉኛ የሚረብሹ ዘገባዎች እየደረሱኝ ነው ብሏል የዓለሙ ድርጅት የሰብአዊ መብቶች ቢሮ። የእስላማዊ መንግሥቱ ነውጠኞች ከተማይቱን ለቀው ላለመውጣት ሲሉም ሲቪሎችን ለመከላከያነት እንደሚጠቀሙም ተጨማሪ ዘገባዎች ይደርሱኛል ብሏል። የቢሮው ቃል አቀባይ ሩፐርት ኮልቪ የተባበሩት መንግስታት ድርጅት ተቆጣጣሪዎች አሁንም በማጣራት ላይ በመሆናቸው ምክንያት ግን የዘገባዎቹን ትክክለኛነት ማረጋገጥ እንዳልተቻለ ተናግረዋል። በምሳሌ ይህንኑ ሲያስረዱም አይሲል በመባልም የሚታወቀው የእስላማዊ መንግስት ነውጠኛ ቡድን ሞሱል አቅራቢያ ከመትገኝ አንዲት መንደር 15 ሲቪሎችን ገድሎ አስከሬናቸውን ወንዝ ውስጥ መጨመሩን ኢራቅ ውስጥ ያሉ የተባበሩት መንግስታት ድርጅት ሰራተኞች ሪፖርት ደርሷቸዋል ብለዋል። አይሲል ያን ያደረገው በአካባቢው በሙሉ ሽብር ለመንዛት ነው ሲሉም አስረድተዋል።
On the afternoon of 19th of October, that's last Wednesday, in the same village, I saw reports.
ባለፈው ሳምንት ረቡዕ ከቀትር በኋላ አይሲል እዚያቸው መንደር ውስጥ 6 ሲቪሎችን ከመኪና ጋር እጆቻቸውን አስሮ ሲጎትታቸው ታይቷል። ምክንያቱም አንድ ዘመዳቸው አይሲልን እየተዋጋ ያለ የአንድ ጎሳ መሪ በመሆኑ ነው። በመጨረሻ ምን እንዳደረጓቸው የታወቀ ነገር ባይኖርም ነውጠኞች 6ቱን ወንዶች ሲገርፉና በሰደፍ ሲደበድቧቸውም ታይቷል።
አይሲል ያን ግፍ ከፈጸመ ከአራት ቀናት በኋላ 80 ሲቪሎችንና 50 የቀድሞ የኢራቅ ፖሊስ መኮንኖችን እንደገደለ የሚገልጹ ዘገባዎች ለቢሮአቸው መድረሱንም የዓለሙ ድርጅት የሰብአዊ መብቶች ጽፈት ቤት ቃል አቀባይ ሩፐርት ኮልቪ አስረድተዋል። ሰሜን ኢራቅ ውስጥ የኪርኩክ ባለሥልጣናት በሀገር ውስጥ ተፈናቃዮች ላይ እየወሰዱ ናቸው የተባለው ከባድ እርምጃም ክፉኛ እንዳሳሰባቸው ቃል አቀባዩ አክለው ገልጸዋል።
እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በደቡብ ምዕራብ ፓኪስታን ለተካሄደ የፖሊስ ማሰልጠኛ ማዕከል ውስጥ የአጥፍቶ ጠፊ ጥቃት ኃላፊነት ወስዷል። በጥቃቱ ቢያንስ 61 ወጣት ሰልጣኝ ካዴቶች ተገድለዋል። ከ120 በላይ የሚሆኑ ደግሞ ቆስለዋል። ትናንት ሰኞ እኩለ ሌሊት ላይ 3 የታጠቁ አጥቂዎች ወደ ካዴቶቹ መኝታ ክፍል ገብተው የጥይት ሩምታ እንደከፈቱባቸው ተዘግቧል። እስላማዊ መንግሥት ቡድን ዛሬ አማክ በሚባል የዜና አውታር ለጥቃቱ ኃላፊነት ወስዷል። መትረየስ የያዙና ፈንጂዎችን በሰውነታቸው ላይ ያሰሩ 3 ሰዎች ምስልም አውጥቷል። የፓኪስታን ወታደሮችና ኮማንዶዎች ወደ ግቢው ገብተው ቦታውን እንደከበቡና አጥቂዎቹን ታጋቾች እንደያዙ እማኞች አመልክተዋል። ለብዙ ሰዓታት ተኩስ ከተለዋወጡ በኋላ 2 አጥቂዎች ራሳቸውን አፈንድተው ሲያጠፉ ሶስተኛው በግጭቱ ወይም በልውውጥ ውስጥ ተገደለ ሲሉ አንድ ባለሥልጣን ተናግረዋል።
በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ሂለሪ ክሊንተንና ዶናልድ ትራምፕ ዛሬ የምርጫ ዘመቻቸውን በፍሎሪዳ ክፍለ ግዛት ላይ አትኩረዋል። ፍሎሪዳ ከሁለት ሳምንታት በኋላ በሚካሄደው ጠቅላላ ምርጫ አብይ ሚና ይኖራታል ተብሎ ይታመናል። የፕሬዝዳንትነቱን ቦታ ለመያዝ 270 የውክልና ምርጫ ማግኘት ያስፈልጋል። በፍሎሪዳ ያሸነፈ ተወዳዳሪ 29 የውክልና ድምፅ ያገኛል ወይም ታገኛለች። አሁን በቅርቡ የወጣው የድምፅ መለኪያ ሀዝ ክሊንተን ፍሎሪዳ ላይ በአራት ነጥብ ትራምፕን እየቀደሙ መሆናቸውን ያሳያል። እስካሁን ባለው ጊዜ 1.6 ሚሊዮን የሚሆኑ የፍሎሪዳ ነዋሪዎች አስቀድመው መርጠዋል። ትራምፕ በበኩላቸው ትላንት ፍሎሪዳ ሆነው ሲናገሩ በፍሎሪዳ ብቻ ሳይሆን በብሔራዊ ምርጫም አሸንፋለሁ ሲሉ ተንብየዋል። ዩናይትድ ስቴትስ በየአራት ዓመታቱ በምታካሄደው ፕሬዝዳንታዊ ምርጫ የሕዝብ ብዛታቸው ከፍ ያለው ክፍላተ ግዛቶች ትልቅ ተጽዕኖ ይኖራቸዋል። ምክንያቱም አሸናፊ የሚሆነው ወይም የምትሆነው በብሔራዊ ምርጫ ብዙ የሕዝብ ድምፅ ያገኘ ወይም ያገኘችው ሳትሆን የውክልና ብዛት ያገኘው ወይም ያገኘችው ናትና።
ክቡራትና ክቡራን አድማጮች፣ ለዜና የያዝነው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ16720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 15 2009 ዓ ም ምሽት ፕሮግራም ነው።
ና በተያያዥ ጉዳዮች ላይ ትንታኔና አስተያየት ይዘናል።
የመብቶች ሁሉ መሰረት የሆነውን በህይወት የመኖር መብት ለመርሳት ምክንያት አለው ብዬ አላስብም። ነገር ግን በእኛ ሀገር አሁን ድሮ እንደሚባለው ነጻ እርምጃ መውሰድና መግደል ይቻላል ማለት ነው። ቶርቸር ማድረግ ግን አይቻልም። በአስቸኳይ ጊዜ አዋጅ
ስለ ህገ መንግስቱና ስለ አስቸኳይ ጊዜ አዋጁ ትንታኔ የሰጡን ዶክተር ጸጋዬ አራርሳ ናቸው። የህግ ባለሙያና ተመራማሪ ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው ጥቅምት ጀምሮ ህትመትና ስርጭቱን እንዲያቆም መገደዱን አስታውቋል። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማተሚያ ቤቶች ላይ የፈጠረው ፍርሃትና ስጋት ለአሳታሚዎች የራስ ምታት እየሆነባቸው ነው ሲሉ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ ለቪኦኤ ገልጸዋል። አዲስ አበባ ውስጥ የሚታተመው የሀገሪቱ ዋና ዋና የሚባሉ ጋዜጦች ህትመታቸውን ቀጥለዋል። የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማን ሄኖክ ሰማእግዜር አነጋግሯል። ቀጥሎ ይቀርባል።
ውሳኔያችን እንግዲህ ኢትዮጵያ ሰሞኑን ካወጀችው የአስቸኳይ ጊዜ አዋጅ ጋር በተያያዘ መጽሔታችን ፕሪንት ኤዲሽኑ ብለን የምንለው በየወሩ ሲወጣ የነበረው ላለፉት 6 ዓመታት በየወሩ ሲወጣ የነበረው የፕሪንት ኤዲሽን አሳትመን ለገበያው መዋል አልቻልንም። ይህም የተፈጠረበት ምክንያት ማተሚያ ቤቶች ማተም አንችልም በአዲሱ የአስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም ያሳተመም ያሰራጭም በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለዋሉን። ብዙ ተነጋገርን። ላለፉት 3 ሳምንታትም እንደዚሁ በግግር ላይ ነበር ያለ ነው። ምንም እንኳን መጽሔታችን ከስቴት ኦፍ ኢመርጀንሲው ከመታወጁ በፊት ማተሚያ ቤት ገብቶ የነበረ ቢሆንና በዛ ሰዓት ወደ 90% ታትሞ የደረሰ ቢሆንም እንኳን ሊሰጡን ፈቃደኛ አልሆኑም። ሪስኩን ከማስወገድ አንጻር ከጠበቆቻችንም ጋር ተነጋግረናል። ጠበቆቻችንም የመከሩን ይህንን ነው። ብንሰጣችሁም እንኳን አናሰራጨውም ብትሉንም እንኳን እምነቱ ስለሌለ ራሳችንን ከችግር ለማስወጣት ብለን በሚል ሊሰጡን አልቻሉም። መጽሔት ብዙ ፑሽ አደረግን፣ ለማስረዳት ሞከርን። መጨረሻ ላይ የነገሩን ነገር ምንድን ነው? ከኮማንድ ፖስቱ ደብዳቤ አምጡ አጽፉና የእኛን ሴፍቲ ሊያረጋግጥ የሚችል ደብዳቤ ከኮማንድ ፖስቱ አጽፋችሁ አምጡ አሉ። ይሄን ደግሞ በተለያዩ ምክንያቶች ልናደርገውም ፈቃደኛ አልሆንም እኛ። አንደኛ
ኮማንድ ፖስቱ ማለት እንግዲህ የእዝ ማዕከል የሆነና በአስቸኳይ ጊዜ አዋጁ የተለያዩ የመንግስቱን አካላት በማስፈጸም በጠቅላይ ሚኒስትሩና በሚኒስትሮች መስሪያ ቤት እያታዘዘ በቀጥታ እንግዲህ ይሄ ወታደራዊና የደህንነት ኃይል ነው ይሄ
ኃይል ነው። እኛ ቢሆንም እንኳን ያንን አሰራር እነሱ ቢዘረጉትም እንኳን ፈቃደኛ ቢሆንም እንኳን እንደዚህ የመስራት እኛ በጋዜጠኝነት መርህ መሰረት ይህን ማድረግ ፈቃደኞች አይደለን።
በዚህ ወር ልታወጡት የነበረው መጽሔት አብይ ርዕሳችሁ ምን ነበር? ልትወያዩበት ያሰባችሁ
አብይ ርዕስ በኢሬቻ ላይ ነበር የተፈጠረው እንትን ለሞቱት መታሰቢያ ነው። እንደውም ስፔሻል ኤዲሽን ዴዲኬት ያደረግ ነው። መታሰቢያነቱ በኢሬቻ ላይ ለሞቱት ኢትዮጵያውያን ሆኖ ውስጡ ኮንተንቱ ውስጡ ስለ ኢሬቻ ምንነት እዛም ጋዜጠኞች ስለነበሩን በወቅቱ የተፈጠረውን ነገር ከፍርስታንድ አካውንት ከእኛም ጋዜጠኞች ከሌሎችም ጽሁፎችን እንደውም የተፈጠረውን ውዥንብር ሁሉ ክሊር የሚያደርጉ ብዙ አርቲክሎች አሉ እዛ ውስጥ ከእኛ ራሳችን ከጋዜጠኞቻችን ጋር ራሱ የመጡ እኛ ያመንባቸው ፈርስት ሃንድ አካውንቶች ውስጡ ነበሩ። ስለ ኢሬቻ ምንነት፣ ስለ ባህላዊው፣ ስለ ፖለቲካል ራሚፊኬሽኑ ከአሁን በኋላ የሚገልጹ የተለያዩ አርቲክሎችን ውስጡ አካተናል። ዴዲኬት ደግሞ ያደረግነው ለሞቱት ሰዎች ነው። ይሄ ነበረ ስፔሻል ኤዲሽን አድርገን ያወጣ ነው ማለት ነው። እና ምንም የተለየ ነገር ከዚህ በፊት ስንሰራ ከነበረው የተለየ ነገር እንደውም ኢን ኮንትራስት ስትመለከተው ከሱ የባሱ ብዙ ክሪቲካል ነገሮች በማዕከላዊ ላይ ወይም በፕሮቴስቱ ላይ ብዙ ሌሎች አይኮኒክ የሆኑ ከቨር ስቶሪዎችን መጽሔቱን ከቨሩን ስትመለከተው ብዙ አይኮኒክ የሆኑ ከቨሮችን ከዚህ በፊት አሳትመናል ያለምንም ችግር ማለት ነው። እና ይሄ ከያዝነው ኮንተንት ጋር የሚገናኝ ነገር አይደለም ከተፈጠረው የስቴት ኦፍ ኢመርጀንሲ ዲክላሬሽን ጋር የተገናኘ ነው። እኛ እንደውም አናውንስ አድርገናል መጽሔቱ በሚቀጥለው ሳምንት በስኬጁላችን መሰረት ይወጣል ብለን በትዊተር በፌስቡክም ቀድመን እንደምናደርገው አናውንስ አድርገነዋል። የመጽሔቱን መውጣት ማለት ነው 90% of its publication already ተጠናቋል። እኛ ለመውሰድ ሁለት ቀን ሲቀረን ነው ትመቱን ለመውሰድ ሁለት ቀን ሲቀረን ስቴት ኦፍ ኢመርጀንሲ ወጣ። ማተሚያ ቤቱ ያንን እንትን ብለው ነው እዛ ውሳኔ ላይ የደረሱት ማለት ነው። እና ያም ብቻ በዚህ ፓርቲኩላር ኢሹ ላይም ብቻ ሳይሆን እኛ ፖለቲካ ላይ የምንጽፍ ነን፣ የፋሽን መጽሔት አይደለንም፣ ወይም ደግሞ የሌላ የፕሮ ገቨርንመንት መጽሔትም አይደለንም። ፖለቲካ ላይ ነው የምንሰራው። እነሱ ከአሁን በኋላ ጋራንቲ ሊሰጡን አልቻሉም ማተም እንደሚችሉ። ከአሁን በኋላ የምንሰራቸው ብዙ ነገሮች አሉ፣ ምንም ጋራንቲ ማግኘት አልቻልንም። በአዟሪዎችም ዘንድ ተመሳሳይ ፈተና ነው የገጠመው እና ይዘን መገኘቱ ለእኛም ጥሩ አይደለም አሉ። አዟሪዎቻችንም ራሳቸው ሴፍቲ ሊሰማቸው አልቻሉም፣ ማስገደድ አንችልም።
ከዛ በተጨማሪ እንግዲህ መጽሔቶችና ጋዜጦች የመገናኛ ብዙሃን ገበያቸው ከማስታወቂያ ነው። የማስታወቂያው ሁኔታ ከዚህ በፊት በልምድ የሚታወቁ ሌሎች ጋዜጦች መንግስቱ ከቢዝነሶችም ጋር ያለው ግንኙነት ቢዝነሶችም ከመንግስት ጋር መስራት ስለሚፈልጉ ማስታወቂያ የመቁረጥ ነገር ይታያል እና እናንተ ጋር እንዴት ነበር?
ይህ አሰራር ብዙ አፌክት አድርጎናል። ከደረሱብን ኢንዳይሬክት ተጽዕኖዎች ባለፉት 6 ዓመታት አንዱና ስትረስፉል የሆነብን ለኛ በማስታወቂያ ምንገባቸው ድሮፕ ያደርጉብናል። ከዚህ በፊት ይሄ ነገር ተፈጥሯል።
አሁን ወደ ድረገጽ addisstandard.com በድረገጽ የምታሳልፉት ይሆናል እንግዲህ የምትሰሯቸውን ስራዎች በመልቲሚዲያ እንግዲህ የአድቨርታይዚንግ ገበያ አለና የምትሰሩት ስራ ደግሞ ያው ዜና ዘገባ፣ በተለይ ደግሞ ጠለቅ ያሉ ዘገባዎችን ነው የምታቀርቡትና ይሄ ደግሞ ጊዜና ገንዘብ የሚፈልግ የሰው ኃይል የሚፈልግ ስለሆነ የገንዘብ ሁኔታችሁ የገንዘብ ይዞታችሁ እንዴት ነው የሚሆነው?
እሱ እንግዲህ ዳይሬክትሊ አፌክት የሚሆንብን ትልቁ ነገር እሱ ነው። በአሁኑ ሰዓት እንደምታየው በኢትዮጵያም የሚዲያ ህግ ሚዲያ ሰፖርት ማግኘት የለበትም የሚል በሚዲያ ህጉ አለ። እስካሁንም አክብረን የኖር ነው ነው። ስለዚህ አሁን ሰሞኑን እየተነጋገርን ያለ ነው የዲጂታል ማስታወቂያዎችን ከጉግል እና ከፌስቡክ የዲጂታል ማስታወቂያዎችን እንዴት አድርገን ማክሲማይዝ ማድረግ አለብን፣ አዘ ኦልተርኔቲቭ ሶርስ ኦፍ ሬቨኒው እንዴት አድርገን ነው ከዛ ጀነሬት ማድረግ ያለብን የሚለውን ነገር በቀጣይ እየተነጋገርንበት ያለው ስትራቴጂ ነው እሱ።
በጣም ነው የማመሰግነው ጸዳለ ለማ፣ የአዲስ ስታንዳርድ መጽሔት ዋና አዘጋጅ፣ ለሰጠሽን ማብራሪያ እናመሰግናለን።
አመሰግናለሁ ሄኖክ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ፈረንሳይ ዘ ጃንግል ወይም ጫካው በሚል መጠሪያ የተሰጠውን ሰሜናዊ ግዛቷ ካሌ የሚገኘውን ስደተኞች ተጠልለውበት የነበረ ሰፈር እያፈረሰች ነው። ካሌ ውስጥ እጅግ በተጎሳቆለ ሁኔታ የሚኖሩትን ብዙ ሺህ ስደተኞች ወደ ተለያዩ የሀገሪቱ አካባቢዎች ለማዛወር ትናንት ሰኞ በተጀመረው የማጓጓዝ እንቅስቃሴ ዛሬም በመቶዎች የሚቆጠሩ ከሰፈሩ ወጥተዋል። ቆንጅታዬ ዝርዝሩን ይዛለች።
የካሌውን ካምፕ የማፍረሱ እርምጃ ከመጀመሩ በፊት ትናንት ሰኞ በተቀጠለው ስደተኛውን የማዛወር እርምጃ ወደ 1900 የሚሆኑት በተለያዩ ከተሞች ወዳሉ መጠለያ ጣቢያዎች ተወስደዋል። ቢያንስ 800 የሚሆኑትን ደግሞ ቀደም ብሎ ቤተሰቦች ይኖርባቸው ወደ ነበሩ ኮንቴይነሮች ለጊዜው አዛውረዋቸዋል። ትናንት ሰኞ ከተዛወሩት መካከል አንዷ የ23 ዓመቷ ሀዊ የአንድ ልጅ እናት ነች። የፈረንሳይ መንግስት ስደተኛው ጥገኝነት እንዲሰጠው ለማመልከት እድል ያገኛል ቢልም ሀዊ ብዙም ተስፋ አልጣለችበትም። ድሮም ይህንኑ ይሉ ነበር፣ አላደረጉትም በማለት ነው። የልጄ የወደፊት ህይወት እንጂ የኔ አያሳስበኝም የምትለው ሀዊ ከስደተኛ ካምፑ ከካሌው ይልቅ የአሁኑ የተሻለ እንደሆነ ትናገራለች።
ከጃንግል አንስቶን የሆነ ከተማ ጥሎናል። የሆነ ቤት ሰጥቶን ያዝገቡን ማታ እንደመጣን ግን እስካሁን ማንኛውም ሰው አላገኘንም። ቁልፍ ሰጥቶን ቤት ሰጥቶን ሄደዋል። ከዛ በላይ ምንም ነገር የለም። ቁጭ ብለን ቤት ባዶ ቤት ቁጭ ብለን ልጆቻችን ይዘን ቁጭ ብለናል ማለት ነው። 2 ዓመት ከ4 ወር ሆኛለሁ እዚህ ሀገር፣ ግን ምንም ጥያቄ የለም። እጅም ሰጥቼ ነበረ ከዚህ በፊት ምንም ነገር ጥያቄ ኢንተርቪው ምንም አላረጉኝም።
እሺ።
በዛው ወደዛ ከዚያ ጋር ለመውጣት ጫካ ገባው። በዛው ትናንትና አነሱን ማለት ነው ደግሞ ከጫካው።
ምን ያህል መንገድ አስጓዟችሁ?
እኛ ልጆች ያለን ልጆች ወደ 5 ሰዓት ይሆናል የሄድነው። ሰው እንዴት እንደሚያነሱት ማለት ነው።
እሺ።
እና በስነ ስርዓት ነው ሲያነሱት፣ በጣም በስነ ስርዓት ማለት ነው። ለብቻ ባልና ሚስት ለብቻ፣ ልጆች ያላቸው ደግሞ ባል የሌላቸውና ልጅ ባላቸው አጠገቡ የሌላቸው ሰው ልጆች ይዞ የነበሩት እናቶችም ለብቻ፣ ሴቶች ለብቻ፣ ወንዶች ለብቻ ነው አነሱት ማለት ነው። እንደ በስነ ስርዓት ነው አነሱት።
በስነ ስርዓት ነው ያነሷችሁ?
አዎ። እዚህ ደግሞ መጥቶን አሁንም ልጆች ያላቸውም አንድ ቤት ውስጥ ነው አረጉን።
ማለት አንድ ቤት ውስጥ አሁን አንቺ ልጆች አሉሽ? ከሌላ ልጆች ካሉ
አንድ ልጅ አለኝ።
እሺ።
አንዲት ልጅም አንቺ ኤክስትራይም ከኔ ጋር አለች። እሷም ልጅ አላት የአራት አመት እና እሷ ቤቱ ደህና ቤት ነው የሰጡን ማለት ነው። ከድሮ በጣም የተሻለ ቤት ነው።
አሁን እናንተን ሁለታችሁን አንድ ላይ አደረጉ?
ሁለታችን ለእሷ አንድ ክፍል፣ ለእኔ አንድ ክፍል፣ ኩሽናችን ለጋራ፣ ቤቱ ለጋራ፣ ሁሉም ነገር ለጋራ ነው።
እዛ የምታውቂያቸው ሰዎችም አንቺ ያለሽበት አካባቢ መጥተው ሰፍረዋል? እሺ። ከዚህ በኋላ ያለው እርምጃ ምንድን ነው? ያላችሁ እድል ምንድን ነው አሏችሁ?
ምንም ነገር እስካሁን ምንም እናውቀው ነገር የለም። ቤት ውስጥ አስገብተው ቁልፍ ሰጥቶን ሄደዋል። ከዛ በላይ ምንም ነገር አናገኝም። እሱ አነሳለሁ ያለው እንጂ ምንም ነገር ያለው ነገር የለም። ከዚህ በላይ የምመጣው እግዚአብሔር ነው የሚያውቀውና የምንጠብቀው ሁሉም በላይ።
ሀዊ፣ አንቺ ግን የምትፈልጊው ምንድን ነው? ወደ እንግሊዝ ሀገር መሄድ የሚፈልጋል። ፈረንሳይ ሀገር ብቀርም እኔ ጥገኝነቱን ከሰጡኝ ግድ የለኝም ፈረንሳይ ጥሩ ነው የሚሉ አሉ። አንቺ ምንድን ነው አሁን ፍላጎትሽ?
እኔ ፍላጎቴ ለምን እኔ ለራሴ ብቻ ሳይሆን ለዘመዶቼ ከኔ ጋር ወይም ልጆቹም ሆነ ምንም ሆነ ለራሴ ብቻ አይደለም ማሰብ ያለብኝ። ከኔ ጋር መንከራተቱ ልጆችም ወረቀት አግኝቶ ጥሩ ነገር ቢያገኙ ወይም ደግሞ ጥሩ ቦታ ላይ ቢደርሱ ደስ ይለኛል። ወረቀቱንም አግኝቶ
የፈረንሳይም
እንደዛው
የፈረንሳይ መንግስት ጥገኝነት ለማመልከት ይችላሉ የሚፈልጉ የሚልም ነገር ተናግሯል።
ለምሳሌ እኔ 2 ዓመት ከምናምን እኔ እንኳን ለማመልከት እንኳን አንድ ቤት ውስጥ አስቀምጦኝ እንደ እንትን ተቀምጫለሁ ወይም ልጄን ብቻ ጥሩ ቦታ እንደምደርስልኝ ነው የሚፈልገው ነበር።
አመሰግናለሁ ቆንጅትን ለዘገባው። ወደ ተከታዩ ተያያዥ ዘገባ ደግሞ እንሸጋገር። ከዚህቹ ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከምትገኘውና ዘ ጃንግል ወይም ጫካው የሚል መጠሪያ ከተሰጣት የስደተኛ መጠለያ መንደር እስከ 10,000 የሚደርሱ ስደተኞች እንደነበሩ፣ ከእነዚህ ውስጥ ወደ 2,000 የሚጠጉት ዕድሜያቸው ከ18 ዓመት በታች የሆነ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የስደተኞች ዝውውር ታዛቢ ገልጸዋል። ይህ የስደተኞች መጠለያ መንደር መፍረሱን ተከትሎ መንደር ውስጥ የነበሩትን ስደተኞች በሙሉ የማዘዋወር ስራ እየተሰራ መሆኑም ተገልጿል። በአሁኑ ሰዓት ወደ ሌላ ቦታ እየተወሰዱ ከሚገኙት መካከል ጽዮን ግርማ የተወሰኑትን አነጋግራ ተከታዩን ዘግባለች።
የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አጥኒና በተለይ በዚች የፈረንሳይ ሰሜናዊ ወደብ አቅራቢያ ካሌ በተባለች ቦታ የሚገኘው ጫካው የተባለው የስደተኞች መንደር የስደተኞች ምዝገባና መልሶ ማስፈር ሂደት ታዛቢ የሆኑት አቶ ካሊድ አብዱ ለአሜሪካ ድምጽ ለትግረኛ ቋንቋ አገልግሎት በሰጡት ቃለ ምልልስ በዚህ የስደተኞች መንደር ወደ 10,000 የሚጠጉ ስደተኞች ይገኛሉ። ከነዚህ ውስጥ 20% የሚሆኑት ኢትዮጵያውያንና ኤርትራውያን ናቸው። 45% የሚሆኑት ደግሞ ሱዳናውያን ናቸው። 35% የሚሆኑት የአፍጋኒስታን ስደተኞች ሲሆኑ 10% የሚሆኑት ደግሞ ከሌሎች ሀገር የመጡ ስደተኞች ናቸው። ከነዚህ ውስጥ ከ1,500 እስከ 2,000 የሚሆኑት እድሜያቸው ከ18 ዓመት በታች እንደሆነ አቶ ካሊድ ይናገራሉ። ከነዚህ ውስጥ እንግሊዝ ሀገር ቤተሰብ ያላቸውን ወደዛ ለማሸጋገር ጥረት እንደሚደረግ ገልጸው እስካሁን 200 የሚሆኑት መላካቸውን ተናግረዋል። ወጣት አብዲ ይባላል። ከኢትዮጵያ ከምዕራብ ኦሮሚያ አካባቢ ተሰዶ ፈረንሳይ ከገባ 2 ዓመት እንዳስቆጠረ ይገልጻል። በዚህ የስደተኛ መንደር ኢትዮጵያውያን ስደተኞች መስፈር ከጀመሩ የቆዩ ቢሆኑም በተለይ በኦሮሚያ ከተቀሰቀሰው ተቃውሞ ጋር በተያያዘ እንደተበራከቱ ይገልጻል።
ያው በተቃውሞ የመጡ ልጆች በጣም ህጻናቶች፣ የ11 ዓመት ህጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርን ተሻግሮ በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው። በጣም የምታየው በየጊዜው የሚገኘው ሬሳ በየወሩ 500 ሰው ሞተ፣ 600 ሰው ሞተ፣ እንደዚህ የሆነ ምናምን ነገር ይባላል። ሳራ ላይ እንደዚህ ሰው ይሞታል። ተርፎ ደግሞ እዚህ ጋር የሚደርሰው ይህን እንደ ማንኛውም ሰው ማግኘት ያለበትን እድል ከችግር ወደ ችግር ያልፋል ማለት ነው እና በጣም ያሳዝናል።
አብዲ፣ ስደተኞቹ በፍጥነት ጉዳያቸው ማለቅ ያልቻለው በዋነኛነት በአስተርጓሚ ችግር እንደሆነ ይናገራል። በእድሜ ከፍ ያሉትና የተሻለ መግባባት የሚችሉት መንደሩ መፍረስ ሲጀምር ከ18 ዓመት በታች የሆኑትን እንደረዷቸውም ይገልጻል።
ለዛ እዛ ጋር ማድረግ ስለማይቻል የኛ ልጆች ምንም ማድረግ ስለማንችል አስተርጓሚ መጣ አልመጣ ያው ልጆቹን ማስገባት አለብን ብለን እንደምንም ተጋፈን እንደምንም ልጆቹን አስገባ ናቸው። ያው አንድሬጅ የተባሉትን ተለያ ነገር ተዘጋጅቷል። እዛ ውስጥ እንዲገቡ አደረግ ናቸው ማለት ነው። እዛ ውስጥ መግባታቸው ግን ምንም ዋጋ የለውም። የሆነ የሚተረጉምላቸው በስነ ስርዓት የምንከባከባቸው ሰው ከሌለ ማለት ነው። አሁን ራሱ የሆነ እዛ ውስጥ የገቡት እኛ ስላለን ነው። አሁን እኛ ከዛ ከሄደን በኋላ የሆነ ሰው ካልመጣላቸው የምረዳቸው አካል ከሌለ ሌላኛው ሰው በእነሱ እድል ሲጠቀም ሌላ የእነሱ ፋይል ተቀብሮ ይቀራል ማለት ነው።
የስደተኞች ኮሚሽን ታዛቢው አቶ ካሊድ እንደሚሉት እነዚህ እድሜያቸው ከ18 ዓመት በታች የሆኑትን በሙሉ ወደ እንግሊዝ ለማሸጋገር የፈረንሳይና የእንግሊዝ መንግስት ስምምነት ላይ በመድረሳቸው ሁሉንም ወደ እንግሊዝ እንደሚያሻግሯቸው ገልጸዋል። ሌሎቹን ስደተኞች በተመለከተ ደግሞ በ19 አውቶቡሶች በፈረንሳይ ወደሚገኙ 480 የስደተኛ ጣቢያ ውስጥ እንደሚያሰፍሯቸው ገልጸዋል። አቶ አምሳሉ የተባለ ሌላ ወጣት ስደተኛ በጅማ ዩኒቨርሲቲ የአንደኛ ዓመት ተማሪ እንደነበርና ከተቃውሞ ጋር በተያያዘ ታስሮ ሲፈታ ከሀገር እንደወጣ ይናገራል። ከካሌ ወዴት እንደሆነ ወደማያውቀው ቦታ እየተወሰደና አውቶቡስ ውስጥ እንደሆነ ገልጾልኛል።
ከሀገሬ እንደወጣ ያደረገኝ የአውሬነት አሰራር ነው። አሁንም ይሄ የመንግስት አካሄድ ትክክል አይደለም። መታወቂያ ለማውጣት እኮ አባልነት ነው የምትፈርሚው። ዩኒቨርሲቲ ለመግባት አባልነት ነው የምትፈርሚው። ንግድ ፍቃድ ለማውጣት አባልነት ነው የምትፈርሚው። አባል 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 አባል። እውነቴን ነው የምልሽ አንድ ነገር አለ። እነዚህ ነጮች እንኳን የማያውቁን ማለት ነው። ከአንድ ደም ከአንድ እንኳን አካባቢ ተወልደን አድገን እንደዚህ አረመኔነት ሲሰራ እነዚህ እንኳን የማያውቁን ሲተባበሩ ምግብ እንኳን የሚሰጡን በመልካምነታቸው እየሳቁ የሚስሙን እነዚህ እንኳን ነጮች ማለት ነው በምንም የማንገናኝ የእኛ ግን እኛም መስለው አውሬነት ውስጣቸው የሚካሄድ ነው። በጣም መሮኛል። እውነቴን ነው በጣም ማየት ነው ያስጠላኝ። ይሄ የስደተኛ ማየት ነው ያስጠላኝ። ሞት ነው የሚመረጠው።
ሌላ ያሲን የተባለ ስደተኛ አሁን ካሉበት ቦታ በአውቶቡስ ተጭነው እየተወሰዱ እንደሆነ ይናገራል።
እንግዲህ አሁን ያው እንቅስቃሴያችን ወዴት እንደሆነ አናውቅም። በመንግስት እጅ ነው ያለ ነው። ፓሪስ ከጃንግል አንስቶን ወደ ስፔን ድንበር እየወሰዱ ነው ማለት ነው። ትንሽ ባለን ኢንፎርሜሽን ማለት ነው።
የስደተኞች ኮሚሽኑ ታዛቢ አቶ ካሊድ ስደተኞቹን በየጣቢያዎቹ ለማስፈር እንግሊዝ ለፈረንሳይ 50 ሚሊዮን ዩሮ መስጠቷን ገልጸው ሁሉም ስደተኞች ከአካባቢው መነሳት እንዳለባቸው ተናግረዋል። በአካባቢው ላይ በእምቢተኝነት የሚቆይ ስደተኛ ካለ ፈረንሳይ በስደተኞቹ ቁጥር ልክ ብዛት ያላቸው ፖሊሶች ማዘጋጀቷን ገልጸው ምናልባትም በኃይል ሊያነሷቸው እንደሚችሉ ግምታቸውን ተናግረዋል።
እንደ አውሮፓውያን የዘመን አቆጣጠር ከ2013 ዓ.ም አንስቶ በብዙ መቶዎች የተቆጠሩ የሶማሊያ ጽንፈኛ ቡድን አልሸባብ ተዋጊዎች ቡድንን ከድተው መሄዳቸው ሲዘገብ ከእነዚህም አንዳንዶቹ በተባበሩት መንግስታት የሚረዳው የአክራሪነት ዝንባሌውን ለመለወጥ የታለመ ፕሮግራም ተጠቃሚ መሆን ችለዋል። የአሜሪካ ድምፅ ዘጋቢ ጄሰን ፓቲንኪን ከሶማሊያ ባይዶዋ ከተማ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
መሰል የእግር ኳስ ጨዋታዎች በሶማሊያ የተለመዱ የስፖርት እንቅስቃሴዎች ቢሆኑም ወታደራዊ ጥበቃ በሚደረግለት ቅጥር ግቢ በባይዶዋ እየተካሄደ ያለው ግን በአይነቱ ለየት ያለ ነው። ተጫዋቾቹ በሙሉ ከዓለም አቀፉ እስላማዊ ጽንፈኛ ቡድን አልቃይዳ ጋር ቁርኝት ያለው የሶማሊያው አክራሪ ቡድን አልሻባብ የቀድሞ ተዋጊዎች ናቸው። ቡድኑን ከድተው እጃቸውን ከሰጡ በኋላ ለጥፋታቸው የእስር ቅጣት በመቀበል ፋንታ የአክራሪነት ዝንባሌን ለማምከን የታለመው ልዩ ፕሮግራም ተጠቃሚ እንዲሆኑ ከተመረጡት የጽንፈኛው ቡድን የቀድሞ ጀሌዎች ውስጥ ናቸው። በወሰደው እርምጃ አሁንም ድረስ ከቡድኑ የሚደርስበት የግድያ ዛቻ ሳቢያ ስሙ እንዳይጠቀስ የጠየቀው በሃያዎቹ መጀመሪያ የሚገኝ ሶማሊያዊ ወጣት ከነኚህ ውስጥ አንዱ ነው። አልሻባብን የተቀላቀለው ሶማሊያ ውስጥ ጽንፈኛውን ቡድን በመዋጋት ላይ በሚገኙት የኢትዮጵያ ጦር ሠራዊት አባላት ወላጅ አባቱ ከተገደሉበት በኋላ መሆኑን ይናገራል። ከስድስት ዓመታት በኋላም በቡድኑ ውስጥ የሚታየው የእርስ በርስ ሽኩቻ ስላታከተውና በሲቪሎች ላይ የሚደርሰውም ጥቃት ስላሳመመው አልሻባብን ጥሎ ወጣ።
I have lost 6 years. The people who I was with in high school, they are in university. They are in the town, and if you see them, they are hopeful.
ከድሜ ስድስቱ ዓመታት እንደ ዘበት አመልጠውኛል። የሁለተኛ ደረጃ ትምህርታቸውን አብረውኝ ይከታተሉ የነበሩ ጓደኞቼ ዛሬ ከተማ ገብተው የዩኒቨርሲቲ ተማሪዎች ሆነዋል። ተስፋ ነው የሚታይባቸው። 30ኛ ዓመቴ ከመቆጠሩ በፊት እኔም በእነሱ ፈለግ ትምህርቴን ማጠናቀቅ ነው የምመኘው።
በማዕከሉ የቀድሞ የአልሸባብ ተዋጊዎች መደበኛ የቀለም ትምህርት፣ የልዩ ልዩ ክህሎቶች ስልጠናና የሃይማኖት ትምህርቶችን ይከታተላሉ። ከማዕከሉ በሚያገኙት የገንዘብ ድጋፍም ከምረቃ በኋላ የሚተዳደሩበትን የፈጠራ ወይም የንግድ ሥራ እቅድ ይነድፋሉ። ይሁን እንጂ ያ የክፉ መንገድ ትላንትናቸው የሚፈልጉትን ያህል ሩቅ አይሆንም።
Absolutely, I cannot go to where Al-Shabaab are, and if I go into the town, the community might not feel...
Al-Shabaab kallibbed drish alilim. Wada katama bihid, ya akkabab yu nuwaruj, di dars kammi chila daga, ya limet tabak simmit liad rubba choy chilal. Silohanam, kahullu yetashalu ammaraj, gizye uski alfinna, mahabira sabu daagim yamet tamamil simmit ad rubbet, mannin nita chinin amnu uski kabbal dras, hunay taun takabbalo, zih ma akalust makoyetno.
አንዳንዱ የቀድሞ ያልሻባብ ተዋጊ ያን የጸና ያክራሪነት እምነቱን በቀላሉ መጣል ስለማይሆንለት የሽብርተኝነት ዝንባሌ ማረቂያው ሂደትም ረጅም ጊዜ ይወስዳል። ለደህንነታቸው ሲሉ ስማቸው እንዳይገለጥ የጠየቁ አንድ በማዕከሉ የእስልምና ሃይማኖታዊ ትምህርት መምህር ሁኔታውን እንዲህ ያስረዳሉ።
Some of them will argue with you. So we will say to them, okay, if you believe in this.
አንዳንዶቹ ይሞግቷል። እናም የኛ ይሄኛው ነው ስንል አንተ ደግሞ የለም በዚህ ነው የማምነው ካልክ መልካም የቅዱስ ቁርአንና ሐዲት መጽሐፍትን ይዘን አረፍ ብለን እንነጋገር። የበኩልህን ጥናት አድርግናም አተረጓጎመህ ትክክል ሆኖ ካገኘነው አንተን እንቀበላለን። ሙስሊሞች እንደመሆናችን ገንቢ በሆነ መንገድ ነው መከራከር ያለብን እንላቸዋለን።
እንደ ማዕከሉ ስራ አስኪያጆች ገለጣም እስካሁን ከባይዶዋው የሽብርተኝነት ዝንባሌ ማረቂያ ተቋም የተመረቀ አንድም የቀድሞ አልሻባብ ተዋጊ መልሶ ቡድኑን አልተቀላቀለም። ይሁን እንጂ ሂደቱ የተዋጣለት ለመሆን ገና ብዙ መጓዝ አለበት። ይህ በእንዲህ እንዳለ ታዲያ ቡድኑን ከተው የሚመጡ የቀድሞ የጽንፈኛው ቡድን ተዋጊዎች የአሸባሪነት ዝንባሌን ለማድረቅ ለታለመው ለዚህ ስልጠና ማዕከል የሚመረጡበት መንገድ አንዳንዶችን ግራ ያጋባ ይመስላል። ቀድሞ አሸባሪ የነበሩ ግለሰቦች ይህን ሁሉ ጥቅም ያዘሉ እድሎችና ድጋፎችን እያገኙ እኛ ግን እንደምን ተነፈግን ሲሉም ይጠይቃሉ። ፕሮግራሙን የነደፉት በተባበሩት መንግስታት የሶማሊያ ልዩ መልእክተኛ ረዳት ፓትሪክ ሉትስ ግን የማዕከሉ ሚና አሁንም ቆልፎ ነው ይቀጥላል ይላሉ። በዚህ ጥረት ሳቢያ በአልሻባብ ውስጥ የሚገኙ አንዳንድ ቡድኖች ሳይቀሩ የሰላም ድርድር እናድርግ የሚል ጥሪ ለሶማሊያ መንግስት እንዲያቀርቡ አንዳች ዋስትና ጭምር እየሆናቸው መሆኑን አስረድተዋል። የማዕከሉ ሥራ ለተሳታፊዎቹ አዲስ ተስፋና ወደ ሰላማዊ ህይወት ለመመለስም ሁለተኛ እድልን የሰነቀ ነው።
ወደ ተከታዩ ዘገባ እናልፋለን። ምርጫ በዩናይትድ ስቴትስ። በዩናይትድ ስቴትስ ለፕሬዚደንትነት የሚደረገው የምረጡኝ ዘመቻ አሁንም በተጠናከረ ሁኔታ እንደቀጠለ ነው። አንዳንድ መራጮች ጥቅምት 29 2009 ዓ.ም ምረት ጠቅላላ ምርጫ ከመካሄድበት ዕለት በፊት አስቀድመው ድምጽ እየሰጡ ነው። መራጮች በግለሰብ ደረጃ በበርካታ ክፍለ ግዛቶች አስቀድመው ድምፅ መስጠት የጀመሩት ከትናንት ሰኞ ጀምሮ ሲሆን በፖስታ መልእክት የመምረጡ ሂደት ግን አሰራሩን በሚደግፉ ግዛቶች ውስጥ ከዚያም ቀደም ብሎ ሲካሄድ ቆይቷል። ዝላቲትሳ ሆክ ያጠናቀረችው አጠር ያለ ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የወቅቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ በታሪክ ከቀደሙት ሁሉ ረጅሙና ከባድ ፉክክር የታየበት ሆኗል። አንዳንድ መራጮች እንዲያውም ድምፃቸውን ቀደም ብለው በመስጠት ከሐሳብ መገላገሉን መርጠዋል። አንዲት ሴት መራጭ እንዲህ ነበር ያሉት።
ድምፄን እኔ በፈለግኩት መንገድ ነው መስጠት የወሰንኩት። ከዚያ በኋላ ከየትኛውም አቅጣጫ የሚመጣ ተጽዕኖ አይሰማኝም፣ ማሰብም አይኖርብኝም፣ ምክንያቱም ማድረግ የምችለውን ሁሉ አድርጌያለሁና።
ምናልባትም በዚህ ምክንያት ሊሆን ይችላል በየድምፅ መስጫ ጣቢያው ትላንት ቀደም ብሎ ለመምረጥ የተሰለፈውን ሰው ቁጥር ያበራክተውና ሰልፉን ያራዘመው። የሂውስተን ቴክሳስ ድምፅ ሰጪዎች ያን አልጠበቁም ነበር።
ከንጋቱ 11 ሰዓት ገደማ አካባቢ ይመስለኛል ወደ ድምፅ መስጫ ጣቢያ ለመሄድ የተነሳ ነው።
ድምፅ ሰጪዎች በሰልፍ ላይ እያሉ እንኳ ታዲያ የፖለቲካ ተጽዕኖው ተጠናክሮ ቀጥሏል። በቴክሳስ ለምሳሌ በእንደራሴዎቹ ምክር ቤት የዲሞክራቲክ ፓርቲው አባል ሺላ ጃክሰን ሊ የሪፐብሊካን ፓርቲውን በመደገፍ ድምፅ ለመስጠት የወጡትን መራጮች ወደ ፓርቲያቸው ለመቀየር ተስፋ በማድረግ ለማሳመን ይሞክሩ እንደነበር ታይተዋል።
It is a vote for America's destiny and her future.
ምርጫው የአሜሪካን መጻኢ ዕድል የሚወስን ነው። እዚህ ወረዳ ውስጥ ለዳኝነትና አቃቤ ሕግ ቦታ በሚወዳደሩት ሴቶች ኮርቻለሁ።
የክሊንተን ምክትል እጩ ፕሬዝደንት ቲም ኬን ትላንት በፍሎሪዳ ተገኝተው ነበር። ቴክሳስ ብዙውን ጊዜ እንደ ሪፐብሊካን ፓርቲ ክፍለ ግዛት ቢታይም በዘንድሮ ፕሬዝደንታዊ ምርጫ ግን በሁለቱ አውራ ፓርቲዎች መካከል ፉክክሩ የተቀራረበ፣ እንዲያውም ክሊንተን በደቡብ ምዕራብ ግዛቶች ታሪካዊ ድል ሊጎናጸፉ እንደሚችሉ ተስፋ አለ። የሪፐብሊካን ፓርቲ ውጭ ተወዳዳሪ ቱጃሩ ዶናልድ ትራምፕም በተለይ ወዴት እንደሚያደላ ገና ያለየለት ፍሎሪዳ እጅግ አስፈላጊ መሆኑን ይገነዘባሉ።
አሁን በቅርብ ጊዜ ይፋ እንደሆነው እንደ ኤቢሲው ቴሌቪዥን ፌዘኛ የሕዝብ አስተያየት መለኪያ ሳይሆን ያለፉት ዓመታት ያሳዩት ትክክለኛ ናቸው። በብሔራዊ ደረጃ እንኳ ቢታይ እኛ በሁለት ነጥብ እንመራለን።
ይህ በእንዲህ እንዳለ ሂለሪ ክሊንተን በአሁኑ ጊዜ ትኩረታቸውን ከዶናልድ ትራምፕ ላይ አንስተው ከዲሞክራቲክ ፓርቲው ለዩናይትድ ስቴትስ ኮንግረስ እየተወዳደሩ ለሚገኙ እጩዎች ድጋፋቸውን በመስጠት ላይ ይገኛሉ። የእንደራሴዎቹ ምክር ቤት አብዛኛው መቀመጫ በአሁኑ ወቅት በሪፐብሊካኖች መያዙ ይታወቃል።
አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8 ሰዓት ከ37 ደቂቃ ነው። ማክሰኞ ጥቅምት 15 2008 ዓ.ም በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ እየደረሳችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ተከታተሉን፣ ተሳተፉ።
ሁለት 0265686 የዋትሳፕ አድራሻችን ነው። የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል አስተያየቶቻችሁን ለመቀበል፣ ጥቆማዎቻችሁን ለማግኘት እንዲሁም ሀሳባችሁን ተቀብለን ለሌሎች ለማካፈልና ከእናንተ ከአድማጮች ጋር በቀጥታ ለመገናኘት አዲስ የዋትሳፕ ቁጥር አዘጋጅተናል። በዋትሳፕ አድራሻችን መረጃና አስተያየት መስጠት የምትፈልጉ 202-656-8676 የስልክ ቁጥራችሁን ላኩልን፣ መልሰን እንደውላለን። አስተያየቶቻችሁን አድርሱን፣ ሐሳባችሁን ለሌሎች እናደርሳለን። የዋትሳፕ አድራሻችንን መልሰን እናስታውሶ 202-656-8676 የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ።
የተከበራችሁ አድማጮች፣ ተከታዩ ዝግጅታችን ወደ ኦሮሚያ የሰሞኑ የሹምሽር ሂደት ይወስደናል።
ሰሞኑን ይፋ የተደረገው አዲስ ካቢኔ የሕዝቡን ፍላጎት ሊያረካ የሚችል የመልካም አስተዳደር ጥያቄን የሚመልስና የመንግስትን የማስፈጸም አቅም የሚያሳድግ ነው ሲል የኦሮሚያ ክልላዊ መንግስት አስታወቀ። የአስቸኳይ ጊዜ አዋጁ የሚመለከተው የጸጥታውን ሁኔታ መሆኑን የጠቆሙት የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ የተቀሩት ስራዎች ግን በተለመደው መንገድ ይቀጥላሉ ብለዋል። በዚህም መሰረት የህዝብን ፍላጎት ለማርካትና የመልካም አስተዳደር ጥያቄን ለመመለስ በትጋት እንደሚሰራ የክልሉ ቃል አቀባይ ተናግረዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ የሆኑትን አቶ ፈቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ የካቢኔ ሹምሽር ያደረገው አዲሱን ማዋቀሩንም ያስታወቀው ሰሞኑን ነው። የዚሁ ምክር ቤት አፈጉባኤ የነበሩትና በቅርቡ የኦህዴድ ሊቀመንበር ሆነው የተመረጡት ለማ መገርሳ የክልሉ ፕሬዝዳንት ሆነው ተሹመዋል። ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ ሙክታር ከድር ቀደም ሲል ከኦህዴድ ሊቀመንበርነታቸው አሁን ደግሞ ከክልሉ ፕሬዝዳንትነታቸው ተነስተዋል። ምክር ቤቱ በዚሁ ስብሰባ አቶ ዑመር ሁሴንን ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ ሰይሟል። አዲሱ ካቢኔ የህብረተሰቡን ጥያቄዎች ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ መዘጋጀቱን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለቪኦኤ ተናግረዋል። ሰሞኑን ይፋ በተደረገውና 27 አባላት ባሉት በዚሁ የኦሮሚያ ካቢኔ አብዛኛዎቹ አዳዲስ መሆናቸውንም አብራርተዋል።
ከማንኛውም ጊዜ በላይ ካቢኔው በጥንቃቄ የተደራጀበት ሁኔታ ነው። ምክንያቱም ሚኒስቴሪያል ፖስት ላይ የነበሩ የፌዴራል መንግስት ከኦሮሚያ ሄዱ፣ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት፣ ውጤት ያመጣሉ የተባሉበት ቦታ የመጡበት፣ ልምድ ያላቸው ባለሙያዎችም በስፋት የመጡበት፣ እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት። ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። ስለዚህ በዚህ ደረጃ ታይተው የተዋቀረ ነው ማለት ይቻላል።
የማዕከላዊ ኮሚቴ አባል የሆኑ ያልሆኑ እያሉ አብራርተውልኛል። እና የማዕከላዊ ኮሚቴ አባል ያልሆኑ ሲሉ
17 ስል በቁጥር አዲስ የተሾሙት 17 ናቸው ማለት ነው። የካቢኔን በሚመለከት ብቻ ማለት ነው። ካቢኔ
ስንት ናቸው? የኦሮሚያ ካቢኔ አባላት በአጠቃላይ
ወደ 27 ቁጥር ያለው ነው።
17ቱ አዳዲስ ሰዎች ናቸው።
17ቱ ፕሬዚደንቱን ጨምሮ አዲስ ናቸው። የካቢኔን በሚመለከት ብቻ ማለት ነው። ከዚህ ከ17ቱ ከተሾሙት ውስጥ 8ቱ የኦህዴድ ማዕከላዊ ኮሚቴ አባላት አይደሉም። ከስምንቱ ውስጥ ደግሞ 5ቱ ተራ አባል ሲሆኑ 3ቱ ከናካቴው የድርጅት አባል አይደሉም ማለት ነው።
አቶ ፍቃዱ፣ እንግዲህ የተለያዩ ተቃዋሚ ፓርቲዎች እነዚህን ሹምሽሮችና ሽግሽጎች በተመለከተ በሰጧቸው አስተያየቶች፣ ቀደም ሲልም በኦህዴድ አመራር ላይ የተደረገውን ለውጥ ተከትሎ ማለት ነው፣ ይህ የሰዎች መለዋወጥ ነው እና ለውጥ ሊያመጣ አይችልም ቃል በቃል አንድ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ አመራር አባል የተናገሩት ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል አባባል አለ በሀገራችን በኢትዮጵያ። እና ያንን ነው የሚያስታውሰን እንጂ መሰረታዊ ለውጥ የሚያመጣ ስራ እየሰራ አይደለም መንግስት፣ የክልሉን መንግስት ጨምሮ የኦሮሚያ ክልላዊ መንግስት ጨምሮ ይላሉ።
ተቃዋሚ ፓርቲዎች ይህንን የሚሉበት የራሳቸው መነሻ አላቸው ማለት ነው። የስርዓት ለውጥ ነው የሚፈልጉት ማለት ነው። ህዝብ በትክክል የጠየቀው የመልካም አስተዳደር ጥያቄ ናቸው። ልማት መጥቷል ግን በቂ አይደለም። መሰረተ ልማት አድርሳቸዋል ግን ጥራት የላቸውም። ወጣት አስተምራቸዋል ነገር ግን ስራ አልፈጠራቸውም የሚል ነው የህዝብ ትክክለኛው ጥያቄ ማለት ነው። ስለዚህ ከዚህ ከህዝብ ጥያቄ ስንነሳ ጥረቶቻችሁን አርማችሁ በአዲስ መልክ ተደራጅታችሁ የህዝብን ጥያቄ መመለስ አለባችሁ የሚል ነው እና የሁለቱ ጥያቄዎች ባህሪና ተፈጥሮ ስለሚለያይ አሁን ያደረግነው የህዝቡን ፍላጎት ሊያረካ የሚችል የህዝብን የመልካም አስተዳደር ጥያቄ ሊመልስ የሚችል የመንግስት የማስፈጸም አቅምን በማዕከላዊ ኮሚቴ በፓርቲ ሰዎች ብቻ ሳይታጠር ከፍተኛ ልምድ እና ከፍተኛ እውቀት ያላቸውንም መልሶ በማደራጀት ህዝቡ ጥያቄ ሲያነሳባቸው የነበሩ መስሪያ ቤቶች ላይ እነዚህን ማደራጀት ማለት ህዝቡ የልማት ጥያቄውን የመልካም አስተዳደር ጥያቄውን እንዲመለስለት መንግስት ተረድቷል ማለት ነው። መጀመሪያ ካህናት ይጀምራል፣ እስከ ቀበሌ ድረስ ይሄዳል ማለት ነው። በዞን ደረጃ ተመሳሳይ የሽግሽግና አስፈላጊ የሆነ መዋቅር ይካሄዳል። በቀበሌ ደረጃም ይካሄዳል። በተለይ በቀበሌ ደረጃ በወረዳ ደረጃ ወደ ህዝብ ተጠግቶ ያሉ የመንግስት መዋቅሮች የህዝብ ትኬትም ይጨመርበታል ማለት ነው። ስለዚህ ሙሉ በሙሉ በመንግስት ውስጥ ያለው ለውጥ የህብረተሰቡን ጥያቄ ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ ነው የተደራጀው ማለት ነው።
አቶ ፍቃዱ እንግዲህ እነዚህ ለውጦች ይፋ እየተደረጉ ያሉት የካቢኔ ለውጡም ሊሆን ይችላል ሌሎችም በአስቸኳይ ጊዜ አዋጅ ምክንያት የህዝብ ድምጾች ሊሰሙ በማይችሉበት ሁኔታ ውስጥ ነው፣ በህግ ስለሚከለከል ማለት ነው። አገሪቱ ለስድስት ወራት ያህል በአስቸኳይ ጊዜ አዋጅ ስር ስለምትሆን ይህ የህዝቡን ቅሬታ ከመስማት አንጻር እና ለውጡን ከመተግበር አንጻር እንዴት ይታያል?
እንግዲህ ይሄ የተጀመረው ከፍተኛ አመራር በሚባለው ውስጥ ነው። እነዚህ አይነት ሽግሽጎች እና የአመራር ስምሪት ማስተካከያ እና መልሶ የማዋቀር የተጀመረው ማለት ነው። ይህ እስከ ህዝቡ ድረስ ይሄዳል፣ እዚህ የሚቆም አይሆንም ማለት ነው። ታድሰው በድርጅትና በመንግስት አጥር ታጥሮ የሚቆይ አይሆንም። የመካከለኛ አመራሩ፣ የጀማሪ አመራሩ፣ እንደገና የህዝቡም ይኖራል ማለት ነው። ስለዚህ ከህዝቡ ጋር የሚደረጉ መደበኛ ስብሰባዎች ይቀራሉ ማለት አይደለም። ከአዋጁ ጋር አዋጁም ግልጽ እንደሚያደርገው ለውከትና ብጥብጥ የሚጋብዙ ነገሮች መሰብሰብ፣ መቃወም እንደዚህ አይነት ነገሮች ናቸው። በአዋጁ ግልጽ ከሆነ ይሄ አሉታዊ ነገር ይኖረዋል ብለን አናምንም ማለት ነው።
የመጨረሻ ጥያቄ አደርጋለሁ አቶ ፍቃዱ፣ ለምሳሌ የእናንተን ክልልም ሌሎችን ሊመለከት ይችላል። በአስቸኳይ ጊዜ አዋጁ ምክንያት አሁን ያለው የኢትዮጵያ የአስተዳደር መዋቅር ለሚቀጥሉት ስድስት ወራት ሴንትራላይዝድ ወይም ማዕከላዊነትን እየጠበቀ ይመስላል የሚሉ አስተያየቶች እየተሰጡ ነው እና ከዛ አንጻር በኦሮሚያ ክልሉ አሁን ቅድም ያሏቸውን አላማዎችም ለማሳካት ሊሆን ይችላል በሚያደርገው እንቅስቃሴ ላይ አሉታዊ ተጽዕኖ ያሳድራሉ። ይሄን እንዴት ነው የሚያስታርቁት? በአስቸኳይ ጊዜ አዋጁ ምክንያት አዲስ ያለውን አሰራር አሁን እናንተ ልታደርጉ ከምታስቡት ወይ ልታሳኩ ከምታልሙት አላማ አንጻር ማለት ነው።
ይሄ ምንም አይነት ግንኙነት የለውም። የአስቸኳይ ጊዜ አዋጁ ጸጥታን ብቻ የሚመለከት ነው። የጸጥታ ኃይሉ ስድስት ወራት ጊዜ ውስጥ የተለዩ ቦታዎችን የህዝቡን የሰላምና የዜጎች ደህንነትን አደጋ ላይ ይጥላል የሚል ህዝቡ ጥያቄ ነበረው፣ ሀሳብ ነበረው። ይህንን በፍጥነት ወደ ቦታው መመለስና ማስተካከል አስፈላጊ ስለሚሆን በህገ መንግስታችን ላይ በተቀመጠው መሰረት ነው የአስቸኳይ ጊዜ አዋጁ የታወጀው እና የጸጥታ ጉዳዮችን በጋራ ነው የሚሰራው ማለት ነው። በጋራ ነው ውሳኔ የሚሰጥባቸው ማለት ነው። የመንግስት አስፈጻሚ አካሉም ራሱን ችሮ ራሱን በራሱ የማስተዳደር ስራውን ይቀጥላል። አሁንም እየሆነ ያለው ይሄ ነው። የፍትህ ስርዓቱም የዳኝነት ስርዓቱም ራሱን ችሎ የሚቀጥል ይሆናል። የህግ አውጪው አካል ወይም ደግሞ ጨፌው ራሱን ችሎ ነው የሚሄደው ማለት ነው። ስለዚህም ነው አስቸኳይ ስብሰባ ጠርቶ አስቸኳይ ጊዜ አዋጁ ላይም ተዋጅተው በሌላ መልኩ ደግሞ አዲስ የካቢኔ ሹምሽረት አድርገው በአዲስ መልክ መንግስትን ያዋቅረው ማለት ነው። ጨፌው መደበኛ ስራውን እየቀጠለ መኖሩን የሚያሳይ ነው ማለት ነው። እዚህ ላይ ምንም አይነት ተጽዕኖ አይኖረውም። የጸጥታ ጉዳይም ብቻ ነው በአዋጁ የተቋቋመው ኮማንድ ፖስት የሚከታተለው ማለት ነው። ይሄ ማለት ደግሞ ክልልም የሚሳተፍበት ነው። ፌዴራል መንግስት የሚባለው ክልሎችን ማይወክል ሳይሆን ከክልሎች የተረፈ ስልጣን የተሰጠው ፌዴራላዊ ስርዓት ነው ያለው ማለት ነው። ስለዚህ አሉታዊ ነገር የለውም።
ካለፈው ክረምት ጀምሮ በክልሉ ያሉ ችግሮችን መነሻ መገለጫቸውንና መፍትሄዎቹን የተመለከቱ ውይይቶች በኢህአዴግና በኦህዴድ ደረጃ ሲካሄዱ መቆየታቸውን አቶ ፈቃዱ አስታውሰዋል። ግልጽ አቅጣጫ መቀመጡንም አመልክተዋል። የተደረገው ሹምሽርና የኃላፊነት ሽግሽግም የዚሁ ሂደት ቀጣይ መሆኑን አስረድተዋል። በኦሮሚያ ክልል የተጀመረው ሹምሽርና የኃላፊነት ሽግሽግ በፌዴራል መንግስቱም እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጆሲ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ከኢህአደግ የፌስቡክ ገጽ ላይ ያገኘነው መረጃ አለ። ጎንደር ውስጥ ከጸረ ሰላም ኃይሎች ጋር ለመተባበር ጫካ የገቡ 93 ሰዎች ለኮማንድ ፖስቱ እጃቸውን መስጠታቸውን፣ ከመካከላቸው 45ቱ የታጠቁ 48ቱ ደግሞ ያልታጠቁ መሆናቸውን ይኸው የኢህአደግ የፌስቡክ ገጽ መረጃ ጠቁሟል። በኦሮሚያ ክልል ቄለም ወለጋ ዞን ደምቢዶሎ ከተማና ሶዶ ወረዳ የቀድሞ የተዘረፉ ያላቸው 70 የጦር መሳሪያዎች ለጸጥታ ኃይሎች ተመላሽ ሆነዋል ይላል ይኸው የኢህአደግ የፌስቡክ ገጽ መረጃ። የጦር መሳሪያውን የመለሱት ዘራፊዎች ያላቸው ራሳቸው መሆናቸውንም ገልጿል። በዚያው ዞን አለመረጋጋቱን የሚያስተባብሩና የሚመሩ ያላቸው 110 ሰዎችም በቁጥጥር ስር መዋላቸውን መረጃው ይናገራል። ኦሮሚያ ክልል ምዕራብ አርሲ ዞን ንብረት በማጥፋት የተሰማሩ ዋናዎቹ ከሻሸመኔ 450፣ ከተለያዩ የምዕራብ አርሲ አካባቢዎች ደግሞ 670፣ በድምሩ 1120 ሰዎች በቁጥጥር ስር ውለዋል። ከተዘረፉት 162 ጦር መሳሪያዎች 88ቱ ተመላሽ ሆነዋል። ቀሪዎቹን ለማስመለስ አሰሳ እየተካሄደ ነው ይላል ይኸው የኢህአደግ የፌስቡክ ገጽ ሪፖርት። ሪፖርቱ ይቀጥልና በምዕራብ ጉጂ ዞን 32 ካላሽኒኮቫ ጠብመንጃዎች ተመላሽ መደረጋቸውን፣ 302 ሰዎች መታሰራቸውን፣ 20 የሚሆኑ ደግሞ እጅ ለመስጠትና ላለመስጠት ከሀገር ሽማግሌዎች ጋር በድርድር ላይ መሆናቸውን፣ የተዘረፉ የቢሮ መገልገያዎችን ለማስመለስም አሰሳ እየተካሄደ መሆኑን ይዘረዝራል። በምዕራብ ሸዋ ዞን በአዳማ፣ በቦራ፣ በሎሜ ሊበን፣ በጭቋላ፣ በአድአ፣ በቦሴት እና በአዳሚቱሉ 92 የጦር መሳሪያዎችና 8 ሽጉጦች ተመላሽ መደረጋቸውን፣ ያለመረጋጋቱን መሪዎች ለማሰር አሰሳው መቀጠሉን፣ በአጠቃላይ ከኦሮሚያ ክልል ተዘርፈዋል ካላቸው ከ513 የተለያዩ የጦር መሳሪያዎች 384ቱ መመለሳቸውን የኢህአደግ የፌስቡክ ሪፖርት ይናገራል። በአማራ ክልል ጎንደር ከተማ ውስጥ ንግዳቸውን ዘግተዋል ያላቸው 13 ባለሱቆችና የሥራ ማቆም አድማ ለማስተባበር ሞክረዋል ያላቸው 13 ሰዎች መታሰራቸውን ሪፖርቱ አክሎ ጠቁሟል። በባህር ዳር ደግሞ ንግዳቸውን ለመዝጋት አቅደዋል ያላቸው 35 ባለሱቆች መታሰራቸውንና ከእነዚህ መካከል 6ቱ ሲለቀቁ 29ኙ ግን አሁንም እንደታሰሩ መሆናቸውን በኢህአደግ ፌስቡክ ላይ የወጣው ይኸው ሪፖርት አመልክቷል። በአስቸኳይ ጊዜ አዋጁ ላይ አጠር ያለ ትንታኔ አለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት ስለ አስቸኳይ ጊዜ ሁኔታ የደነገገውን አንቀጽ 93 እና ሌሎችም ተያያዥ አንቀጾችን እያነሳን ውይይት ጀምረናል። ትንታኔዎቻቸውንና ሐሳቦቻቸውን እየሰጡን ካሉ ባለሙያዎች መካከል በአውስትራሊያው ሜልበርን ዩኒቨርሲቲ ረዳት ተመራማሪና መምህር የሕግ አጥኚው ዶክተር ጸጋዬ አራርሳ የአስቸኳይ ጊዜ አዋጅ የማይገድባቸውን ሕገ መንግሥታዊ መብቶች ይተነትናሉ።
አስቸኳይ ጊዜ አዋጅ የማይገድባቸው መሰረታዊ መብቶች አሉ። ይሄ ናቸው አሁን እኛ ሀገር ያልተጣሰው። አንደኛ ለምሳሌ በአንቀጽ 93 በንዑስ ቁጥር 4 ሀመር ኋላ የተቀመጠ ዝርዝር አለ። ይሄ ምንድን ነው? አስቸኳይ ጊዜ አዋጅ በሚታወጅበት ጊዜ የማይጣሱ የህገ መንግስት አንቀጾች፣ የማይገሰሱ መብቶች አሉ። እነዚህም 5 ናቸው በኢትዮጵያ ህገ መንግስት። አንደኛው አንቀጽ 1 ነው። አንቀጽ 1 ማለት የኢትዮጵያን ፌዴራላዊ ዲሞክራሲያዊ ሪፐብሊካዊ አወቃቀር እና ይሄ የሚያስቀምጠውን ስርዓት ኢትዮጵያ ፌዴራል ዲሞክራሲክ ሪፐብሊክ ነች የሚለውን ስሙን መቀየር አይቻልም በአስቸኳይ ጊዜ አዋጅ። አንደኛው ይሄ አንቀጽ 1። አዎ፣ የአስቸኳይ ጊዜ አዋጅ ሌላ ማይነካው አንቀጽ አንቀጽ 18 ነው። ይሄም ማንኛውም ሰው ኢሰብአዊ ከሆነ ጭካኔ ከተሞላበትና ክብርን ሰብአዊ ክብርን ከሚያዋርድ ተግባር ወይም አያያዝ የተጠበቀ ይሆናል ይላል አንቀጽ 18። በሌላ አገላለጽ አንቀጽ 18 ቶርቸር ማድረግ አይቻልም፣ ሰውን ማሰቃየት አይቻልም ነው እያለ ያለው። ገድብ ልትይዘው ትችላለህ፣ ልታስረው ትችላለህ፣ ነገር ግን ኢሰብአዊ የሆነ ጭካኔ የተሞላበትና ሰብአዊ ክብሩን የሚያዋርድ ማንኛውም አይነት ተግባር አትፈጽምበትም ማለት ነው። ሶስተኛ የሚከለክለው አንቀጽ 25 እንዳይገሰስ እንዳይጣስ ነው ወይም እንዳይገደብ። አንቀጽ 25 ምንድን ነው የተባለ እንደሆነ የሰዎች ሁሉ እኩልነት በሰውነታቸው ብቻ እኩል መሆንና ማለት ዲስክሪሚኔሽን መኖር የለበትም ይላል። የእኩልነት መብትና ተለያይቶ የመያዝ ወይም ዲስክሪሚናቶሪ ትሪትመንት ሊኖር አይገባም።
የማግለል ሁኔታ ማለት ነው።
የማግለል ወይም አንዳንድ ሰዎችን በማንነታቸው ላይ ተመስረተ በቋንቋ፣ በጾታ ወይም በተለያዩ ምክንያት ልዩነት ማድረግ የተከለከለ ነው ይላል። የሚያሳዝነው አሁን በዚህ አዋጅ እንደዚህ እኛ ሀገር ሁል ጊዜ እንደዚህ አይነት እንቅስቃሴ ሲደረግ የተወሰኑ ልዩ የሆኑ ቡድኖችን ለይቶ የማጥቃት ሁኔታ አለ። አሁን ለምሳሌ ይሄ አዋጅ ታርጌት የሚያደርገው በአፈጻጸም መመሪያው ማለት ነው የአማራ ክልልና የኦሮሚያ ክልል ነው በአብዛኛው። መንገዶቹ ለምሳሌ ቀይ ዞን ተብሎ የተከለሉ መንገዶችን ካየ የኮማንድ ፖስቱ ኃላፊ የሆኑት የሀገሪቱ መከላከያ ሚኒስትር ሲናገሩ የሰማኋቸው ከአዲስ አበባ ዶሎ፣ ከአዲስ አበባ ሞያሌ፣ ከአዲስ አበባ ወደ ሀረር፣ ከአዲስ አበባ ጋምቤላ፣ ከአዲስ አበባ አሶሳ ኢልና ከጎንደር መተማ፣ ከጎንደር ሁመራ የሚሄዱ መንገዶች
አውራ ጎዳናዎቹ ማለት ነው።
አውራ ጎዳናዎቹ ከ25 ኪሎ ሜትር ቀኝና ግራ በኩል ቀይ ዞን ተብለው ይወሰዳሉ። በእነዚህ ኤሪያዎች ላይ በጣም ማንኛውም ወታደራዊ እርምጃ የአስቸኳይ ጊዜ እርምጃ ሊወሰድ ይችላል። ስለዚህ ሌላ ሰው እዛ አካባቢ ሊገኝ አይገባም ነው የሚለው። ይሄ ማለት ሌሎች ክልሎችን አይደለም ታርጌት የሚያደርገው። እነዚህ መስመሮች ካያቸው በሙሉ በኦሮሚያ ክልልና በአማራ ክልል ያሉ መስመሮች ናቸው። እና ይሄ ራሱ በእነዚህ ክልሎች ያሉ እንቅስቃሴ የሚያደርጉ ሰዎችን እኛን ለይተው እያጠቁን ነው። ቀድሞውንም ቢሆን ለምሳሌ በአማራ ተቃውሞ ውስጥ የምንሰማው ድምፅ ተደጋግሞ የሚነገረው ነገር የዘር ማጥፋት፣ በዘር ለይቶ የማጥቃት ነገር እየተፈጸመብን ነው የሚል ነው። ያንን አመለካከት ያጠናክረዋልና የበለጠ ችግር ሊፈጥር ይችላል። አራተኛው በአስቸኳይ ጊዜ አዋጅ በተደነገገ ጊዜ የማይጣስ መብት አንቀጽ 39 ንዑስ ቁጥር 1 ነው ይላል ህገ መንግስቱ። አንቀጽ 39 ንዑስ ቁጥር 1 ማለት የራስን እድል በራስ መወሰን እስከ መገንጠል ድረስ የሚለው ነው። አምስተኛው አንቀጽ 39 ንዑስ ቁጥር 2 ነው። ይሄ ደግሞ የማንም ብሔር ብሔረሰብና ህዝብ የራሱን ባህል፣ ቋንቋና ታሪክ የመጠቀም የማሳደግ፣ የመንከባከብ መብት የሚል ነው። በእነዚህ ጊዜ እንኳን እነዚህ ነገሮች አይገደቡም ማለት ነው። በጣም ትንሽ የሚገርመው በኢትዮጵያ ህገ መንግስት አንቀጽ 14ና 15 ላይ በህይወት የመኖር መብት የማይገሰስ ሆኖ ተደንግጎ እያለ በዚህ በአስቸኳይ ጊዜ አዋጅ ግን በህይወት የመኖር መብት አንቀጽ አይገሰስም አይልም። እኔም ይመስለኝ አልተደነገገም እና በቂ ጥበቃ የለውም ማለት ነው። እኔም ይመስለኝ ተረስቶ ነው ብዬ ነው ማስበው። ምክንያቱም ማንም ሰው ኢሰብአዊ አያያዝ አይገባውም የሚል አንቀጽ፣ የሀገሪቱ ስም መቀየር የለበትም የሚል ህግ፣ የራስን እድል በራስ መወሰን አይነካም የሚል ህግ፣ የግለሰቦችን በህይወት የመኖር መብት የመብቶች ሁሉ መሰረት የሆነውን በህይወት የመኖር መብት ለመርሳት ምክንያት አለው ብዬ አላስብም። ነገር ግን በእኛ ሀገር አሁን ድሮ እንደሚባለው ነጻ እርምጃ መውሰድና መግደል ይቻላል ማለት ነው። ቶርቸር ማድረግ ግን አይቻልም በአስቸኳይ ጊዜ አዋጅ እና በእነዚህ መስፈርቶች ስናየው አሁን እየተደረገ ያለው ነገር በየትኛውም ሀገር እንዳለው ገደብ ይኖራል። አንድ ማለት አስቸኳይ ጊዜ እርምጃ ሲወሰድ፣ የአስቸኳይ ጊዜ ድንጋጌ ሲደነገግ የሚጣሱ መብቶች አሉ፣ የተጠበቀ ነው። በተለይ ደግሞ የመንቀሳቀስ፣ የመሰብሰብ፣ የመናገር በተለይ በጽሁፍ ማለት ነው። እነዚህ በገሃድ ወጥቶ በአደባባይ ላይ የሚደረጉ እንቅስቃሴዎች ይገደባሉ። ግን ምክንያት ይሰጣል፣ ፕሮፖርሽናል የሆነ ምላሽ ይሰጣል። ከዛ ባሻገር ደግሞ ተቋማዊ ጥበቃ ይደረግላቸዋል። ተቋማዊ ጥበቃው ምንድን ነው? አንደኛ የአስቸኳይ ጊዜ አጣሪ ቦርድ ይቋቋማል። በዚህም አዋጅ አሁን ተቋቁሟል፣ በኢትዮጵያም ማለት ነው። ምክር ቤቱ ከራሱ አባላት እና ከህግ ባለሙያዎች የተመረጡ አባላት ሞልቶ ያቋቁማል እና በዛ መሰረት አቋቁመዋል እና እነማን ናቸው ሰዎቹ፣ ምን ያህል ገለልተኛ ናቸው ምናምን አናውቅም። ግን ማድረግ ያለባቸው ነገር በአጭር ቋንቋ ቢገለጽ ምንድን ነው? ይሄንን የአስቸኳይ ጊዜውን ህግ ተጠያቂነት በተሞላበት መንገድ መፈጸሙን ይከታተላሉ። የታሰሩ ሰዎች ተከታትለው እነማን ታሰሩ፣ የት ታሰሩ፣ የት ነው ያሉት የሚለውን ያሳውቃሉ። እንደዚህ ህዝቡ በግልጽና በተጠያቂነት በተሞላበት መንገድ እየተደረገ ያለ ተግባር መሆኑን እንዲያውቅ ያደርጋል ማለት ነው። ይሄ እንግዲህ ዴሞክራሲያዊ በሆነ ህገ መንግስታዊ ስርዓት ባለበት የሰዎች መብቶች በሚከበሩበትና በአጠቃላይ አገዛዙ ወይም ስርዓቱ የህግ የበላይነት ያለበት በህግ የበላይነት የሚተዳደር ስርዓት ባለበት ሁኔታ ነው። ሲጀመር ህገ መንግስታዊ ስርዓቱ በጣም መንምኖ ደክሞ አሁን የመንግስት እድሜ ራሱ ያጠረ በሚመስል ሁኔታ ውስጥ ሲገቡ ያው ይሄንን ተቃውሞ ለማስቆምና የመንግስትን ደህንነት እና ምናልባትም ደግሞ አንዳንድ እነሱ የሚሳሱላቸው የውጭ ንብረት የኢንቨስተሮችን ሀብት ለመጠበቅ ሲባል ብቻ የወጣ ነው ይመስለኝ። ከዚህ በኋላም ወዴት እንደሚሄድ ለመገመት አስቸጋሪ ነው የሚሆነው። ምክንያቱም የኃይል አገዛዝ ለብዙ ጊዜ አይቆይም፣ በመንግስትም ራሱ በጀትም አይኖረውም። ይህን ያህል ሰራዊት በዚህ ሁሉ ግዛት ውስጥ አስፍሮ በዚህ ሁሉ መስመር ላይ አስፍሮ በዛ ላይ ህዝብ እንዳይናገር አድርጎ ምን እያሰቡ እንደሆነ እንኳን ሳያውቅ የበለጠ የሚጨንቀው መንግስትን ነው ከሰውም የበለጠ። በመጀመሪያው ክፍተት ደግሞ ህዝቡ የሚወስደው እርምጃ ምን ሊሆን እንደሚችል መገመት ትንሽ ያስቸግራል።
የተከበራችሁ አድማጮች፣ ትንታኔዎችና አስተያየቶቻችሁን ማስተናገድ እንቀጥላለን። አሁን የፕሮግራም መልእክት አለን። ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ የፖለቲካ ተሳትፎ የሚያደርጉ ወጣቶችን ለጥያቄው መልስ ዝግጅታችን በእንግድነት ጋብዘናል። የዞን 9 የኢንተርኔት አምደኞች ከነበሩት አንዱ በፍቃዱ ኃይሉና የአረና ትግራይ አባሉ አብርሃ ደስታ ከነገ በስቲያ ሐሙስ በምንቀርጸው ፕሮግራም ለጥያቄዎች መልስ ሊሰጡ ተስማምተዋል። እናንተ አድማጮቻችን በአስቸኳይ ጊዜ አዋጁም ሆነ በወቅታዊ ጉዳዮች ላይ ያሏችሁን ጥያቄዎች አስቀድማችሁ እንድትልኩልን እንጋብዛለን። የስልክ ቁጥር 202-205-9942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። በፌስቡክ አት ቪኦኤ አምሃሪክ ላይ በአእምሯችሁ የሚጉላሉ ጥያቄዎችን ምጥን አድርጋችሁ ላኩልን። ለጥያቄው መልስ
አድማጮች ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.